Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። የዛሬ ሐሙስ ታህሳስ 23 ቀን 2007 ዓ.ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍስሐዬ ነኝ። በዛሬው ፕሮግራማችን ከምርጫ ቦርድ ዋና ጸሐፊ አቶ ነጋ ዱፌሳ ጋር የተደረገ ቃለ መጠይቅ አለን። ዛሬ የአውሮፓውያን አዲስ ዓመት እንደመሆኑ መጠንም በአዲስ ዓመት ሙዚቃ እናዝናናችኋለን። አሁን ግን ዜና ይቀድማል። ቆንጅታ እየታንብልናለች።
ጤና ይስጥልኝ፣ እንደምናመሻችሁ። የግብጽ ውስጥ የታሰሩት የአልጀዚራ ጋዜጠኞች ጉዳያቸው በአዲስ የፍርድ ሂደት እንዲታይ በፍርድ ቤት እንደተወሰነላቸው ታወቀ። ካይሮ ውስጥ ያስቻለው ፍርድ ቤት ይህን የወሰነው በዛሬው ዕለት ሲሆን መቼ የፍርድ ሂደቱ እንደሚጀመር ግን ቀጠሮ አልሰጠም። አውስትሬሊያዊው ፒተር ግረስት፣ ግብፃዊ ካናዳዊ ሞሐመድ ፋሚና ግብፃዊው ባህር ሞሐመድ በዛሬው ችሎት ላይ አልቀረቡም፣ በእስር ላይ ይቆያሉ ተብሏል። ሶስቱ የታሰሩት ባለፈው 2013 ዓ ም ካቻምና ማለት ነው ታህሳስ ወር ውስጥ ሲሆን ካይሮስ በሚገኝ ሆቴል ስራ ላይ እንዳሉ ነው የተያዙት። በሐምሌ ወር ፍርድ ቤቱ ሶስቱን ጋዜጠኞች የታገደውን ሙስሊም ወንድማማችነት ፓርቲን ደግፋችኋል ብሎ በይኖባቸዋል። ፒተር ግረስት እና ፋህሚ በሰባት ዓመት እስራት፣ ሞሐመድ ደግሞ በአስር ዓመት እስራት እንዲቀጡ ፍርድ ቤቱ እንደበየነባቸው ይታወሳል። የአልጀዚራ ቃል አቀባይ ሲናገር የግብጽ ባለስልጣናት ኢፍትሐዊ አሰራራቸውን ቀጥለው የሀገራቸውን ገጽታ በዓለም ፊት ከማጉደፍ ይልቅ ጋዜጠኞቹን በአስቸኳይ ቢፈቷቸው ይሻላል ሲል ተናግረዋል። ለኢቦላ ቫይረስ የተጋለጡት ስኮትላንዳዊቱ ነርስ ስሙ ያልተገለጸ ሙከራ ላይ የሚገኝ መድኃኒትና በኢቦላ በሽታ ታሞ ከዳነ ሰው የደም ሴል ፕላዝማ እየተሰጣቸው መሆኑ ተገለጠ። ሰሜን ለንደን የሚገኘው ሮያል ፍሪ ሆስፒታል ባለስልጣናት በሰጡት መግለጫ ለነርስ ፖሊን ካፈርኪ እየተሰጣቸው ያለው የሙከራ መድኃኒት ምን እንደሆነ ለመናገር ፈቃደኛ ባይሆኑም ኢቦላ ታሞ ከዳነው ሰው የተሰጣቸው ቫይረሱን መከላከያ ያለው የደም ፕላዝማ ከበሽታው ሊፈውሳቸው ይችል ይሆናል የሚል ተስፋ አለን ብለዋል። ስኮትላንዳዊቱ ነርስ ቫይረሱ ያገኛቸው ሴራሊዮን ውስጥ ስራ ላይ እንዳሉ መሆኑ ታውቋል። ትናንት ቻይናዋ ሻንጋይ ከተማ በአውሮፓውያን አዲስ ዓመት ዋዜማ በዓል ላይ በተፈጠረ ግርግርና ግፊያ ተረጋግጠው 36 ሰዎች ሲሞቱ ብዙዎች እንደቆሰሉ ተዘግቧል። የቻይና መንግስታዊ የመገናኛ ብዙሃን ሺንዋ ባቀረበው ዘገባ 40 ሰዎች ሆስፒታል ሕክምና ላይ ሲሆኑ 13ቱ በጽኑ ተጎድተዋል ብሏል። እማኞች እንደገለጹት ለበዓሉ የተሰባሰቡት ሰዎች ግፊያና መረጋገጡ የተከሰተው በአደባባዩ አጠገብ ከሚገኝ ህንጻ ሶስተኛ ፎቅ ላይ ዶላር የሚመስል የውሸት ወረቀት ከላይ ሲወረወር ለማንሳት ሲሽቀዳደሙ ነው ብለዋል። የሚበዙት በ20 ዓመት ዕድሜ ክልል ውስጥ ያሉ ብዙዎቹ ሴቶች እንደሆኑ ነው የተነገረው። የተከሰከሰውን የኤር ኤዥያ አየር መንገድ አውሮፕላን ፍለጋ በዛሬው የአውሮፓውያን አዲስ ዓመት የተጀመረውን ጥረት የአየር ሁኔታ መበላሸቱ እንዳደናቀፈው ታወቀ። ከባድ ዝናብ እየጣለ በመሆኑ አስከሬኖችንና የአውሮፕላኑን ስብርባሪ የማግኘት ፍለጋ ላይ የተሰማሩት ሄሊኮፕተሮች ሊነሱ እንዳልቻሉ ነው የተነገረው። አውሮፕላኑና ስለ አደጋው መረጃ ለማግኘት ቁልፍ የሆኑ የበረራ ክፍል ድምፅና መረጃ መዝጋቢው ጃቫ ባህር ውስጥ ተፈልጎ እስከሚገኝ ቢያንስ አንድ ሳምንት ሊወስድ እንደሚችል አንድ የኢንዶኔዥያ ባለስልጣን አስጠንቅቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለዜናው እናመሰግናለን። አሁን ወደ ቀዳሚው ዝግጅት እናመራለን። በኢትዮጵያ አምስተኛው አገር አቀፍ ምርጫ ሊካሄድ የቀረው 5 ወራት ነው። የተለያዩ የተቃዋሚ ፖለቲካ ፓርቲዎች በእስካሁኑ የምርጫ ሂደት ሳይቀር ቅሬታ እንዳላቸው ሲገልጹ ይሰማል። ምርጫ ቦርድ ገለልተኛ አይደለም፣ ቅስቀሳ ማካሄድ አልተቻለም፣ አባላትና መሪዎቻችን ይታሰራሉ፣ ሚዲያውን ከገዢው ፓርቲ እኩል እንድንጠቀም አይፈቀድልንም የሚሉት ከብዙዎቹ ጥቂቶቹ ናቸው። ምርጫ ቦርዱ ለእነዚህ ስሞታዎች ምን መልስ አለው? የጽህፈት ቤቱን ዋና ኃላፊና የቦርዱን ጸሐፊ አቶ ነጋ ዱፌሳን ጠይቀናል። ሰለሞን ክፍሌ ነው ያነጋገራቸው።
ጠቅለል ካለ ጥያቄ ልነሳና የተለያዩ የምርጫ ክንውኖች በተያዘላቸው የጊዜ ሰሌዳ መሰረት እየተካሄዱ ይገኛሉ እና እስካሁን ባለው ሂደት ላይ የእናንተ ግምገማ ምን ይመስላል?
እንግዲህ ለዘንድሮው ጠቅላላ ምርጫ ቦርዱ መጠነ ሰፊ ዝግጅቶችን አድርጓል። ምርጫው ከባለፉት ምርጫዎች የተሻለ ለማድረግ በርካታ ስራዎች ተከናውኗል። እስካሁን ድረስ ባለው ክንውንም ቦርዱ ባስቀመጠው አቅጣጫ በፕሮግራማችን መሰረት በአግባቡ እየተከናወነ ይገኛል። እንግዲህ በዚህ መሰረት ከህዳር 15 እስከ 30 እንደሚታወቀው የፖለቲካ ፓርቲዎች የሚወዳደሩበትን ምልክት ወስደዋል። ከታህሳስ 1 ጀምሮ ደግሞ በሁሉም የሀገሪቷ ክፍል በሁሉም ምርጫ ክልሎች በ547ቱም ምርጫ ክልሎቻችን ተከፍተው ስራቸውን የጀመሩበት ሁኔታ ነው ያለው። በዛሬው ዕለትም ከፖለቲካ ፓርቲዎች ጋር የፋይናንስ ድጋፍ በሚደረግበት ረቂቅ ቀመር ዙሪያ ከፖለቲካ ፓርቲዎች ጋር ውይይት ያደረግንበት ሁኔታ ነው ያለው። እንግዲህ በቀጣይ ትላልቅ ክንውኖቹ ምንድን ናቸው? አንደኛ የፖለቲካ ፓርቲዎቹም ሆነ ግል ተወዳዳሪዎች ከታህሳስ 16 ጀምሮ እጩዎቻቸውን በየምርጫ ክልሉ የሚያስመዘግቡበት ሁኔታ ነው ያለው። ከጥር 1 ጀምሮ ደግሞ በመላ አገሪቷ በ45,000 በሚሆኑ ምርጫ ጣቢያዎች መራጩ ሕዝብ የሚመዘግብበትና የመራጭነት መታወቂያ ካርዱን የሚወስድበት ሁኔታ ነው ያለው። እንግዲህ እስካሁን ድረስ ያለው ክንውን በታቀደለት አግባብ እየተከናወነ መሆኑን በዚህ ደረጃ ላይ ማንሳት ይቻላል።
ምን ያህል ፓርቲዎች እጩዎቻቸውን አስመዝግበዋል እስካሁን?
አቤት?
ምን ያህል ፓርቲዎች እጩዎቻቸውን አስመዝግበዋል እስካሁን?
እንግዲህ መወዳደሪያ ምልክት የወሰዱት ከዚህ በፊትም እንደገለጽ ነው 60 የፖለቲካ ፓርቲዎች የሚወዳደሩበትን ምልክት ወስደዋል። የእጩ ምዝገባ የተጀመረው ታህሳስ 16 ነው የተጀመረው። እንግዲህ ጥቂት ቀናትን ነው ያሳለፍ ነው እና የፖለቲካ ፓርቲዎቹ ከዚህ በፊትም ባለን ተሞክሮ ወደ መጀመሪያ አካባቢ ቀዝቀዝ ብሎ ነው የሚጀምሩት እና ወደ መጨረሻ አካባቢ በብዛት ወጥቶ የመመዝገብ ሁኔታ አለ። ሆኖም ግን በአብዛኛው በየምርጫ ክልሉ እየተገኙ በርካታ የፖለቲካ ፓርቲዎች በመስፈርቱና በአንዳንድ ዝግጅቶች ዙሪያ ከጽህፈት ቤት ኃላፊዎች ጋር እየተነጋገሩ እንደሆነ፣ የግል እጩ ተወዳዳሪዎችም የተለያዩ የድጋፍ ማሰባሰቢያ ቅጾችን እየወሰዱና እያስፈረሙ እንደሆነ እናውቃለን። እንግዲህ በአማራም በኦሮሚያም በደቡብም እንደዚሁ የተወሰኑ ፓርቲዎች በአሁኑ ጊዜ እጩዎች እንዳስመዘግቡ መረጃው አለ። እንግዲህ በቀጣይ ጊዜያት ምን ያህል በየትኛው የፖለቲካ ፓርቲ እና የት የሚለውን ዝርዝር መግለጫውን ልናቀርብ እንችላለን።
ቀደም ሲል እስካሁን ስላለው ሂደት ገልጸዋል፣ ግን የተለያዩ የተቃዋሚ ፓርቲዎች በእስካሁኑ የምርጫ ሂደት ላይ ሳይቀር ቅሬታ እንዳላቸው ነው የሚገልጹት። አንዳንዶቹ ቅሬታዎች እናንተ ጋር እንደደረሱና ማጣራት እየተደረገባቸው እንዳሉም ስትናገሩ ቆይታቸዋል። አሁን ምን ላይ ይገኛል የማጣራቱ ሂደት?
እኛ ከፖለቲካ ፓርቲዎች ጋር በሁሉም እንቅስቃሴያችን ውስጥ በቅርበት ነው የምንሰራው። በእያንዳንዱ የክንውን ምዕራፍ ላይ የፖለቲካ ፓርቲዎቹ እናሳትፋለን። የጊዜ ሰሌዳ በማውጣት የፋይናንስ ቀመርን ከማዘጋጀት ግብአቶችን ከማሰባሰብ እንደዚሁም ሚዲያ አጠቃቀምን በተመለከተም እንደዚሁ በሌሎቹም ዝግጅቶች ላይ ከፖለቲካ ፓርቲዎች ጋር የውይይት መድረኮች አሉን። በዛ መድረኮች እንግዲህ የተለያዩ ሀሳቦች ይነሳሉ፣ ይንሸራሸራሉ። በመድረኩም መፍትሄ የሚሰጥባቸው አሉ። ከዛም ውጪ ደግሞ ፋርዘር ታይተው ተጣርተው ተገቢ ነው የሚባሉ እርምጃዎች የሚወሰዱበት ሁኔታ አለ። እንግዲህ ፖለቲካ ፓርቲዎቹ በሚያቀርቡት የተለያዩ ቅሬታዎች ሊሆን ይችላል፣ የተለያዩ ያጋጠማቸው እክሎች ዙሪያ ሊሆን ይችላል። እነሱን ተከትለን መፍትሄዎች ስንፈታቸው ቆይተናል። አሁንም በዛው አግባብ አብዛኛው የሚነሱት ነገሮች በአስተዳደራዊ መልኩ የሚፈቱ ናቸው። ለምሳሌ ከአባላት እንቅስቃሴ ሊሆን ይችላል፣ ጽህፈት ቤት ከመክፈት ጋር የሚያዙ ሊሆን ይችላል፣ በእጩ ምዝገባ ዙሪያ ሊሆን ይችላል። እና በአብዛኛው በእኛ መዋቅር እስከ ታች ድረስ እስከ ጣቢያ ድረስ ባለው ምርጫ አስፈጻሚዎቻችን አማካኝነት እንደየቅሬታው እና እንዳጋጠማቸው እክል አግባብ እየታየ መፍትሄ እየተሰጠ ያለበት ሁኔታ ነው ያለውና እስካሁን ድረስ በጥሩ ሁኔታ እየሄደ ነው። ከአቅም በላይ ሆነም ችግር ያጋጠመን ነገር የለም። በአግባቡ እየሄደ ነው። አጠቃላይ ሂደቱን ስንገመግመው
በጥሩ ሁኔታ መሄዱ የሚመሰገን ነው። ግን አንድ ሁለት ሊጠቅሱልኝ ይችላሉ አቶ ነጋ መፍትሄ ካገኙ ቅሬታዎች መካከል?
ለምሳሌ እንግዲህ አንድ ለምሳሌ ከእጩ ምዝገባ ጋር በተያያዘ አንድ ግል እጩ ተወዳዳሪ ወደ ውድድሩ ለመግባት ድጋፍ ፍርማ ማሰባሰብ አለበት። ድጋፍ ፍርማ በሚያሰባስብበት ጊዜ የተለያዩ ችግሮች ሊያጋጥሙት ይችላሉ። ምክንያቱም የተሰባሰበው ፍርማ የቀበሌው ነዋሪ ናቸው ወይስ አይደሉም? ትክክለኛ የሆኑ ሰዎች ናቸው ድጋፉን የሰጡት አይደሉም? በእንደዚህ አይነት ዙሪያዎች የተለያዩ እንደዚህና እንደዚህ አይነት ችግሮች ገጥመውኛል ብለው የሚያመለክቱበት ሁኔታ አለ። እሱን እየተነጋገርን የፈታንበት ሁኔታ አለ። የፖለቲካ ፓርቲዎቹም ቢሆኑ በተለይ ከአባላት እንቅስቃሴ ጽህፈት ቤቶችንም ደግሞ ከአዲስ አበባ ውጪ በተለያዩ ከተሞች ከመክፈት አኳያ የቦርዱን ድጋፍ ይጠይቃሉ። የትብብር ደብዳቤ እንዲጻፍላቸው፣ አንዳንዴም ለመክፈት በሚንቀሳቀሱበት ጊዜ ክራይ ከማግኘት፣ አንዳንድ ጊዜ ደግሞ መንግስትም ከክራይ ቤቶች ጋር ድጋፍ እንዲያደርግ ቦርዱ ይህንን ድጋፍ እንዲያደርግላቸው የሚጠይቁበት ሁኔታ አለ። ይህንን ለተለያዩ የፖለቲካ ፓርቲዎች ለጽህፈት ቤት አገልግሎት የሚውል ጽህፈት ቤት እንዲያገኙ የሚመለከተው መስተዳደር አካላት ትብብር ድጋፍ እንዲያደርግ ቦርዱ ከፍተኛ ድጋፍ ያደረገበትና ከክልል መስተዳደር አካላትም ጥሩ ድጋፍ የተገኘበት ሁኔታ ነው ያለው። በዚህ ዙሪያ መጠነ ሰፊ ስራ የተሰራበት ሁኔታ አለ ማለት ነው። እነዚህ እንግዲህ ለአብነት ያክል የተነሱ ነገሮች ናቸው። በየዕለቱ እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ 75 የፖለቲካ ፓርቲዎችን ነው የሚያስተዳድረው። በጣም ትላልቅ የሆኑ 8 ትላልቅ ባለድርሻ አካላት አሉ። ከነዚህ አካላት ጋር ሰፊ ውይይት ነው የሚያደርገው፣ ሰፊ ምክክር ነው የሚያደርገው። የሚያጋጥሙትን ነገሮች ደግሞ እየተከታተለ በዕለት ተዕለት እንቅስቃሴ ውስጥ እየፈታ የሚሄድበት ሁኔታ ነው ያለውና እንግዲህ በርካታ ሁኔታዎች እና ክንውኖች ላይ ነው በየዕለቱ ቦርዱ ድጋፍና ክትትል የሚያደርገው ከምርጫ እንቅስቃሴ ጋር በተያያዘ።
መልካም። ስለ ቅሬታ ካነሳን አይቀር አንዳንዶቹን ልጥቀስ ይፍቀዱልኝ። በቅርቡ ሰላማዊ ሰልፍ ያደረገው የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ካነሷቸው ነጥቦች አንዱ ገለልተኛ ያልሆኑ የምርጫ አስፈጻሚዎች ተጠርተዋል የሚል ነው። በ97 ቅሬታ የቀረበባቸው ሰዎች እንደገና ተመልሰው መጥተዋል ማለታቸው መሰለኝ። ከዚህ አንጻር የእናንተ ምላሽ ምንድን ነው?
ምርጫ አስፈጻሚዎችን ስንመለምል ምን አይነት ጥንቃቄዎችን ነው ቦርዱ የሚያደርገው የሚለውን ነጥብ ማንሳት ጥሩ ነው። የምርጫ አስፈጻሚዎች ሊያሟላቸው የሚገባቸው የሕግ መስፈርቶች አሉ። አንዱ ከማንም በላይ ለሕገ መንግስቱ ታማኝ መሆን አለባቸው። ከማንኛውም የፖለቲካ ፓርቲ ወገንተኝነት ገለልተኛ መሆን አለባቸው። የሙያ ብቃታቸው የተረጋገጠ መሆን አለባቸው። ስነ ምግባራቸውም በአካባቢው ማህበረሰብ የተረጋገጠ መሆን እንዳለባቸው በህጉ ላይ ተቀምጧል። እንግዲህ ይህንን ተግባራዊ ስናደርግ ቦርዱ በየምርጫ ዘመኑ መልማይ ቡድን በዋና መስሪያ ቤት በመጥራት ስልጠና በመስጠት ኦሪንቴሽን በመስጠት በህግ ማዕቀፉ በአሰራሩ ዙሪያ ግልጽ የሆነ አሰራር እንዲኖር ለማድረግ ወጥ የሆነ አሰራር እንዲኖር ለማድረግ ይህንን ካከናወነ በኋላ በመላ ሀገሪቷ ያሰማራቸዋል። ከተሰማሩ በኋላ አንድ ምርጫ አስፈጻሚ ለመሆን የተጠቆመ ሰው ከየትኛውም የፖለቲካ ፓርቲ ወገንተኛ ስላለመሆኑ ከሁሉም ባለድርሻ አካላት መረጃ እንዲሰባሰብ ያደርጋል። ይህንን ካሰባሰበ በኋላ የተዘጋጀ ፎርም አለ። በዛ ፎርም ላይ ምርጫ አስፈጻሚው ራሱ መልማይ ቡድን ተገቢውን መረጃ ካሰባሰበ በኋላ ገለልተኛ ስለመሆኑ የሚያሳዩ መረጃዎች ከተሰባሰቡ በኋላ ምርጫ አስፈጻሚው ራሱ ገለልተኛ ስለመሆኑ በተዘጋጀው ፎርም ላይ እንዲፈርም ይደረጋል። ኃላፊነት እንዲወስድ ይደረጋል። እንግዲህ ይህንን የምናደርገው ምርጫ አስፈጻሚዎቻችን በተቻለ መጠን ገለልተኛ ሆኖ እንዲመለመሉ ሕጉ ያስቀመጠውን መስፈርት ያሟሉ ምርጫ አስፈጻሚዎች እንዲመለመሉ ለማስቻል ነው። ይህንን ሁሉ ጥንቃቄ ካደረግን በኋላ በማናውቀው ሁኔታ ምርጫ አስፈጻሚው ገለልተኛ ሳይሆን ቢቀር በዚህም አግባብ ቅሬታ በማንኛውም አካል ቢቀርብ የፖለቲካ ፓርቲዎችን ጨምሮ ቦርዱ እየመረመረ ተገቢውን እርምጃ ይወስዳል። ለምሳሌ በ2005 ዓመተ ምህረት በተደረገው የምርጫ አስፈጻሚዎች ምልመላ ከፖለቲካ ፓርቲዎች ጋር በተደረገው ውይይት በተገኘው ግብአት ብዙ የምርጫ አስፈጻሚዎች እንዲቀየሩ የተደረገበት ሁኔታ አለ። እንግዲህ የዘንድሮውን ምርጫ ለማስፈጸም ስንዘጋጅ በዚሁ አግባብ መስፈርቱን ያሟሉ ከምንም አይነት ወገንተኝነት የጸዱ ምርጫ አስፈጻሚዎች እንዲመለመሉ ከፍተኛ ጥንቃቄ ተደርጎ ነው የተመለመሉት። ይሄን ሁሉ አልፎ ገለልተኛ ያልሆነ ምርጫ አስፈጻሚ አለ የሚባል ከሆነ ማን የትኛው ምርጫ አስፈጻሚ በየትኛው ምርጫ ክልል ላይ ያለ ምርጫ አስፈጻሚ ነው፣ በምን ሁኔታ ነው ገለልተኛ ያልሆነ የሚለው በተጨባጭ ማስረጃ የሚያቀርቡ ከሆነ ቦርዱ አሁንም ቢሆን ተከታትሎ እርምጃ ሊወስድ ይችላል። ይሄንን በማድረግም ገለልተኝነቱን ለማረጋገጥ ከፍተኛ ርብርብ እያደረገ ነው ያለው። ከዚህ ማቋያ ቦርዱ መጠነ ሰፊ ስራዎችን ግልጽ የሆነ አቋም ቆራጥ የሆነ አቋም ይዞ እየሰራ ነው ያለውና አሁን የሚጠቅመው እኛም እናስተዳድረው 75 የፖለቲካ ፓርቲ ነው። አንድ ወይ ሁለት ፓርቲውን እንወክላለን የሚሉ ሰዎች ጽንፍ ላይ ቆሞ የሚናገሩት ነገር ሳይሆን በተጨባጭ ቦርዱንም ሊያስተካክል የሚችል ቦርዱም እርምጃ ሊወስድ የሚያስችል በተጨባጭ ማስረጃ የተረጋገጠ ነገር ካለ ሊቀርብ ይችላል። ተገቢውን ማስተካከያ ለመውሰድ አሁንም ቦርዱ ቆራጥ አቋም ነው በዚህ ነገር ላይ ያለው።
እዚሁ ጥያቄ ላይ ልቆይ። በአጠቃላይ ካየነው የተቃዋሚ ፓርቲዎች በምርጫ ቦርድ ላይ ያላቸው ቅሬታ ሲንከባለል የቆየና እዚህ የደረሰ ነው። በቃ ምርጫ ቦርድ ገለልተኛ አይደለም ነው የሚሉት፣ ለገዢው ፓርቲ ያደላል፣ ሚዲያውን እኩል ተጠቅመን ፕሮግራሞቻችን ለህዝብ ማሳወቅ አንችልም፣ አባሎቻችንና መሪዎቻችን ይታሰራሉ፣ ቅስቀሳ ማድረግ አንችልም የመሳሰሉና ሌሎችም አሉ። ወደ ሰላማዊ ሰልፍ የሚያመሩትም እነዚህ ጥያቄዎች ስላልተመለሱላቸው መሆኑን ያስረዳሉ። አንድና ሁለት ሳይሆን 1-8 የተሰባሰቡበት ፓርቲም ሰላማዊ ሰልፍ ወጥቷል። የእናንተ መልስ ስለዚህ?
እንግዲህ እኔ በዚህ ላይ ማንሳት ያለብን ገለልተኝነቱ የሚረጋገጠው ቦርዱ በምንድን ነው ነው። አንድ ቦርዱ ከላይ ጀምሮ እስከ ታች ድረስ የሚመለመሉበት የህግ ማዕቀፍ ምን ይመስላል ነው። የህግ ማዕቀፉ ገለልተኝነት ምን የሚያረጋግጥ የህግ ማዕቀፍ አለ የለም ነው። እሱም በትክክል ማየት ነው። ቦርዱ ከላይ ከዘጠኙ ቦርድ አባላት ጀምሮ የሚመለመሉበት የህግ ማዕቀፍ ከህገ መንግስቱ ጀምሮ ገለልተኝነታቸውን የሚያረጋግጥ አካሄድ ነው ያለው። በህግ ማዕቀፉ እስከታች ድረስ ባሉት የቦርዱ መዋቅርም እንግዲህ አሁን በዋና መስሪያ ቤት ጽህፈት ቤቱ ኃላፊዎች አሉ፣ የጽህፈት ቤቱ ሰራተኞች ባለሙያዎች አሉ። አሁን በሁሉም ክልል ደግሞ የክልል ቅርንጫፍ ጽህፈት ቤቶችን ከፍተናል። ዞን አስተባባሪዎችም አሉ፣ ምርጫ ክልል ላይ እንደዚሁ አሉ። እስከ ጣቢያ ድረስ ይሄዳል እና እነዚህ አካላት ሁሉ ምልመላ በሚደረግበት ጊዜ ህጉ ባስቀመጠው የገለልተኝነትን መርህ በተከተለ መልኩ እንዲመለመሉ እና ስራቸውን እንዲያከናውኑ ቦርዱ ከፍተኛ ጥረት ነው እያደረገ ያለውና በተግባርም ደግሞ ቦርዱ በእያንዳንዱ የምርጫ ክንውን የጊዜ ሰሌዳው ወጥቶ ከጸደቀበት ጊዜ ጀምሮ ጽህፈት ቤቶች ሲከፈቱ ሁሉም የፖለቲካ ፓርቲዎች ወኪሎቻቸውን እንዲያስቀምጡ፣ እጩ ሲመዘገብ በትክክል እየተመዘገበ ነው አይደለም የሚለውንም የፖለቲካ ፓርቲዎቹ በወኪሎቻቸው እንዲታዘቡ፣ ህዝብ ታዛቢዎች ምርጫ ሲደረግ በተመሳሳይ የፖለቲካ ፓርቲዎች እንዲታዘቡ፣ የመራጭ ህዝብም ምዝገባ ሲደረግ እንደዚሁ እስከ መጨረሻ የድምፅ መስጫ ሂደቱ ተጠናቆ ውጤት ሲገለጽ ድረስ የፖለቲካ ፓርቲዎች ሂደቱን እንዲያዩት፣ እንዲታዘቡት፣ የምርጫውን ፍትሐዊነት እንዲያረጋግጡ ቦርዱ ግልጽ የሆነ አሰራር በህግ ማዕቀፉ አግባብ ዘርግቶ ነው ተግባራዊ እያደረገ ያለው እና አሁን ዝም ብለው ጅምላ ወቀሳ አዋጭ አይሆንም። በተጨባጭ ቦርዱ ገለልተኛ ያልሆነበት በተግባር የት ቦታ ነው፣ በየትኛው የስራ ክንውን ነው የምለው ነው መታየት አለበትና በሁሉም የምርጫው እንቅስቃሴ ምዕራፍ ላይ ቦርዱ ከፖለቲካ ፓርቲዎች ጋር እየተወያየ ለምሳሌ የፋይናንስ ድጋፍ ቀመርን በተመለከተ በዛሬው ዕለት ቦርዱ ከፖለቲካ ፓርቲዎች ጋር ሲወያይ ነው ያለው። ይሄ ምንድን ነው? ግልጽ አሰራርን ለማስፈን ነው። የፖለቲካ ፓርቲዎች በዚህ ዙሪያ የሚያነሱት ሀሳብ ካለ ለማካተት ነው። ከውይይቱ በኋላ ደግሞ ቦርዱ እንደገና ይወያይበታል፣ ይከራከርበታል። አሳማኝ የሆነው ነጥብ ይነጥርና ይወጣል። ከዛ ህግ ሆኖ ለመላ ህዝባችን ይፋ የምናደርግበት ሁኔታ ነው ያለው። የአየር ሰዓት ክፍፍልን በተመለከተ በተመሳሳይ ቦርዱ በቀጣይ ሳምንታት ውስጥ መድረክ ይኖረናል ብዬ ነው የማስበው። የአየር ሰዓት ክፍፍል ቀመሩ መነሻ ነው የምናቀርበው እኛ የተወሰነ ሳይሆን መነሻ ነው የምናቀርበው እንደ ጽፈት ቤት ከሚመለከተው የብሮድካስት ባለስልጣን ጋር በመሆን ጽፈት ቤቱ ቴክኒካሊ መነሻ ለውይይት መነሻ የሚሆን ቀመር ያዘጋጃል። የፖለቲካ ፓርቲዎቹ ይከራከሩበታል፣ ይወያዩበታል፣ ግብአት ሰጣሉ። ከዛ በኋላ ለቦርዱ ቀርቦ ውሳኔ ያገኛል። ስለዚህ በእያንዳንዱ የክንውን ምዕራፋችን ላይ የፖለቲካ ፓርቲዎችን አሳትፈን ነው የምንፈጽመው። ከዚህ አኳያ ነው ገለልተኝነታችን በአግባቡ እየሄደ መሆኑ መታየት አለበት። ሌላው ከዚህ ጋር እያይዤ የማነሳው ምንድን ነው፣ 75 የፖለቲካ ፓርቲዎች በምናስተዳድርበት አገር ውስጥ አንድ ፓርቲ ወይ አንድ የፓርቲ መሪ ወይ ሁለት የሚሉትን ይዞ ጽንፍ ድረስ ሄዶ ቦርዱ ገለልተኛ ነው የሚል ሀሳብ ሊመጣ አይገባም። ምክንያቱም የሁሉም የፖለቲካ ፓርቲ ድምፅ ነው መሰማት ያለበት። የአብዛኛው የፖለቲካ ፓርቲ ጋር እኛ በእያንዳንዱ ወሳኝ ምዕራፍ ጋር ውይይት አለን፣ እንነጋገራለን። በዛ ሂደት ውስጥ አሁን የሚባለው ነገር ከአብዛኛው የፖለቲካ ፓርቲ የሚመጣ ሀሳብ አይደለም፣ ከአንድ ወይ ከሁለት የፖለቲካ ፓርቲ መሪ ነን ከሚሉት የሚመጣ ነው። ያ ደግሞ የሁሉም የፖለቲካ ፓርቲዎች አቋም ተደርጎ ሊነሳ አይችልም። ቦርዱ ትልቁ ታማኝነቱ ለህገ መንግስቱ ነው፣ ለምርጫ ህግ ማዕቀፉ ነው። አገራችን ሉዓላዊ አገር ነች፣ የራሷ የህግ ስርዓት ያላት አገር ነች። ምርጫ ቦርዱም እነዚህን ህጎች ተከትሎ በገለልተኝነት መርህ ስራውን ያከናውናል። ይሄ ነው በትልቅ ነጥብ መታየት ያለበት ብዬ የማስበው።
ስለዚህ ከአንድና ሁለት ፓርቲዎች በስተቀር ሌሎቹ ከሰባ በላይ የሚሆኑት በደንብ ቅስቀሳ ያካሂዳሉ፣ ስለ አባላትና መሪዎቻቸው መታሰርም የሚያወሩት ነገር የለም ነው የሚሉ?
ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በvnews.com/amharic መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን እንግዲህ በገባነው ቃል መሰረት የአዲስ ዓመት ሙዚቃን አከታትለን እናቀርባለን። አድማጮች የምሽቱ ስርጭታችን እዚህ ላይ አበቃ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።
Should old acquaintance be forgot and never brought to mind? Should old acquaintance be forgot and old anxiety for old lang syne, my dear?
This program has come to you from the Voice of America, Washington.